በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን ከረማችሁ? አሜን። የእግዚአብሔር አምላካችን ስም ዘወትር የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ የምንማማርበት የትምህርታችን ርዕስ እኛ ሁሉን ትተን ተከተልን፣ እንግዲህ ምን እናገኛለን የሚል ይሆናል። ቃሉን የምናገኘው በማቴዎስ ወንጌል ምዕራፍ 19 ከቁጥር 27 ጀምሮ ነው። ጥያቄው የዓላማ ጥያቄ ነው። ይህን ጥያቄ የጠየቁት ቅዱሳን ሐዋርያት ናቸው። ሐዋርያት ስለምን ሁሉን ትተን ተከተልን አሉ የሚለውን ስንመለከት በርካታ ምክንያቶች እናገኛለን። አንድም ሐዋርያት ከተለያየ የስራ መስክ የተመረጡ ናቸው። ለምሳሌ ሐዋርያው ቅዱስ ማቴዎስ ከቀራጭነት ስራ የተመረጠ ነው። የማቴዎስ ወንጌል ምዕራፍ 9 ቁጥር 9። እንዲሁም ሐዋርያው ቅዱስ ጴጥሮስ እንዲሁም ወንድሙ ሌላኛው ሐዋርያም ሐዋርያው ቅዱስ ዮሐንስ ከወንድሙ ጋር ከአሳ አጥማጅነት የተጠሩ ናቸው። ስለዚህ ሁሉን ትተን ተከተል ሲሉት ለስጋዊ መተዳደሪያ የሆናቸው ዘንድ እየሰሩት ከነበረው ተግባር ትተው ጌታችን መድኃኒታችን ኢየሱስ ክርስቶስን መከተላቸውን ለማጠየቅ ነው። አንድም ከወዳጅ ዘመዳቸው በዚህ ምድር ሳሉ ዘመዴ ነው፣ ለችግር ይደርስልኛል፣ በሚደርስብኝ ክፉ ነገር ሁሉ ደርሶ ይረዳኛል፣ በሚያጋጥመኝ መልካም ነገር ሁሉ የደስታ የተካፋይ ይሆናል ብለው ከሚያስቧቸው ዘመዶቻቸው ሁሉ ተለይተው መከተላቸውን ለማጠየቅ ነው። በተለያየ ጊዜ ቤተሰቦቼን እንድሰናበት ፍቀድልኝ፣ የሞቱትን እንድንቀብር ይፈቀድልን እያሉ ጌታችን መድኃኒታችን ኢየሱስ ክርስቶስን በተደጋጋሚ ሲጠይቁት ነበር። ጌታችን ግን ለዚህ ለእውነተኛው ዓላማ ለታላቁ ዓላማ ስለመረጣቸው ከዚህ ሁሉ ስጋዊ ሀሳብ ተለይተው እንዲከተሉት ባሳሰባቸው መሰረት ሁሉን ትተው ተከትለውታል። አንድም እንደ ስጋ ዘመድ አብረው ተጣብቀው ይኖርባቸው ከነበረው ክፉ ስራ፣ ክፉ ሀሳብ ሁሉ ተለይተው መከተላቸውን ለማጠየቅ ነው። በዚህም ጥላቻን፣ ስስትን፣ እነዚህ የመሳሰሉትን ለመንፈሳዊ ነገር ለመንፈሳዊ ህይወት አመቺ ያልሆኑትን አኗኗሮች ሁሉ ትተን ተከተልን። እነዚህን ሁሉ ትተን በመከተላችን የምናገኘው ጥቅም ምንድን ነው? ምንድን ነው የኛ ዋጋ ብለው ጠየቁ። በእውነት በህይወታችን ስንኖር በምንሰራቸው ስራዎች ሁሉ በምንኖረው አኗኗር ሁሉ የዓላማ ጥያቄ ሊኖረን ይገባል። ሁልጊዜ መንገድም ስንሄድ ለምንድን ነው በዚህ መንገድ የምሄደው? ትምህርትም ስንማር ለምንድን ነው ይህን ትምህርት የምማረው? ቤተክርስቲያንም ስንሄድ ለምንድን ነው ቤተክርስቲያን የምሄደው? ቤተክርስቲያን በመሄዴ ምንድን ነው የማገኘው ጥቅም ብለን ልንጠይቅ ይገባል። ብዙ ሰዎች እኛ ቤተክርስቲያን ሄደን ስንማር መልካሙን ነገር ስንሰራ በብዙ በተለያየ ቦታ ሆነው የተለያየ ክፉ ነገሮችን ሲሰሩ እንመለከታለን። እኛ ከነሱ ተለይተን መልካም ስራ በመስራታችን፣ መልካሙ ቦታ በመገኘታችን የምናገኘው ጥቅም ምንድን ነው የሚለውን ጥያቄ ሁልጊዜ በህይወታችን መጠየቅ ይገባናል። አለዛ የምንሄድበትን የምንደርስበትን የመንገዳችንን የተጋድሏችንን ውጤት እያሰብን ካልሰራን ግን በምንሰራቸው ነገሮች ሁሉ መልካም የሆነውን መንገድ ወይም ደግሞ መልካም የሆነውን ስራ እንሰራለን ተብሎ አይታሰብም። ስለዚህ ሐዋርያት እንደጠየቁት አይነት ጥያቄ ሁልጊዜ በህይወታችን ሊያቃጭል ይገባ። ብዙ በስርቆት ስራ የተሰማሩ ሰዎች ሊኖሩ ይችላሉ። እኛ ከመስረቅ ይልቅ መመጽወትን መርጠን ከሆነ ብዙ ሰዎች ስጋዊ ምግብን በመብላት የሚደሰቱ በመጠጣት በመስከር የሚደሰቱ ሰዎች አሉ። መስከሩን ትተን በልክ መኖርን መርጠን የምንኖር ሰዎች ግን ለምንድን ነው ይሄንን የኑሮ ዘይቤ የመረጥኩት ለምንድን ነው የሚል ጥያቄ ሁል ጊዜ ልንጠይቅ ይገባ። አለዛ ህይወታችን ትርጉም አይኖረው። ምክንያቱም መጨረሻ ላይ አላማ አድርገን አስቀምጠን የምንጓዝበትን ነገር ካላወቅን በስተቀር ለሚመጣው በምንኖረው ህይወት ለሚመጣብን መስዋዕትነትን ለሚያስከፍል የመከራ የፈተና ህይወት ያንን በጸጋ ተቀብሎ ፈተናውን አልፎ እውነተኛውን አላማ እያሰቡ ለመኖር ስለማይቻል፣ ስለዚህ እንደ ሐዋርያት እኛ ሁሉን ትተን ተከተልን። ክፉ የሆነውን ነገር ሁሉ በክፉ ቦታ ከመገኘት ይልቅ በመልካም ቦታ መገኘትን መረጥን። ክፉ የሆኑ ስራዎችን በዚህ ምድር ላይ በሰው ዘንድ በመጽሐፍም በአፍም ክፉ ተብሎ የተጠቀሱትን ነገሮች ሳንሰራ መልካም የሆነውን ነገር ለመስራት ብቻ ሁሉን ፈጽመን ባንገኝ እንኳን መልካም የሆነውን ነገር በማሰብ መልካም የሆነው ቦታ በመገኘት እንኖራለን። እንደዚህ አይነት ኑሮ የምንኖረው ለምንድን ነው የሚለውን ጥያቄ ልንጠይቅ ያስፈልጋል። ሐዋርያት አንድም ምድራዊ ሀብትን ትተው ተከትለዋል። በርካታ መኖሪያቸውን ትተው ቤተሰባቸውን እንደ ሀብት የሚቆጠሯቸውን ብዙ ነገሮች ትተው ተከትለዋል። እኛም ምድራዊ የሆኑ ነገሮችን ትተን እግዚአብሔርን ሰማያዊን መንገድ እንዲያሳየን እየተከተል ነው ያለ ነው። በዚህ ህይወት ውስጥ ለምንድን ነው የተው ነው? እነኚህን ነገሮች ለምንድን ነው የተው ነው? በትርፍ ጊዜያችን ብዙ ነገር ሰርተን ብዙ ሀብት ለናካብት ሲገባ እግዚአብሔርን እናገለግላለን ብለን በትርፍ ጊዜያችን እግዚአብሔርን እናገለግል ሰዎችን እንኖራለን። ለአገልግሎቱ ባንበቃ እንኳን ለስጋው የሚሆነውን ስራችንን ካከናወንን በኋላ ባለው ጊዜያችን ለዚህ ምድር ከመንሰራ ይልቅ ቤተክርስቲያን ሄደን ለሳባታችንን ምንጎበኝ ምናስቀድስ ማህሌትን ምናደር ሰዎች ማህሌት ምንቆም ሰዎችን እንኖራለን። ይሄንን ምናደርገው ለምንድነው? ምንድነው የመጨረሻ ዋጋዬ? ምንድነው የሚለውን ጥያቄ ልንጠይቅ ይገባል። ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ በአንድ ወቅት ያላማ ጥያቄ ሰዎችን ጠይቆ ነበር። የማቴዎስ ወንጌል ምዕራፍ 11 ከቁጥር 7 ጀምሮ አንድ ጌታችን ራሱ የጠየቀው ያላማ ጥያቄ አለ። በዛ ምዕራፍ ላይ የምናገኘው የመጥምቀ መለኮት የቅዱስ ዮሐንስ ደቀመዛሙርት ሁለቱ ከዮሐንስ ተልከው ወደ ጌታችን መጡ ይላል። ዮሐንስ ሁለቱን ደቀመዛሙርት መርጦ ሲልካቸው ሄዳችሁ እውነት እምንጠብቅህ ተስፋ እናደርግህ እኔ የማስተምርልህ መንገድ የምጠርግልህ አንተ ነህን ወይስ ሌላን ጠብቅ ብላችሁ ጠይቁት ብሎ ላከ። መጥምቀ መለኮት ቅዱስ ዮሐንስ ሁለቱን ደቀመዛሙርት ወደ ጌታ ሲልክ እውነተኛው ጌታ መሆኑን እሱ የንስሐ ጥምቀትን እያጠመቀለት ያለው ጌታ መሆኑን ተጠራጥሮ ወይም ሳያውቅ ቀርቶ አይደለም። ነገር ግን እነዚህ ሁለቱ ደቀመዛሙርት አይተው በሚያዩት ነገር ያምኑ ዘንድ ነው ላካቸው። እሱማ ተናግሯል፣ እኔ የግሩን ጥፍር ልፈታለት የማይገባ ከኔ በኋላ የሚመጣ እኔ በውሃ አጠምቃቸዋለሁ፣ እሱ ግን በመንፈስ ቅዱስ በእሳት ያጠምቃቸዋል እያለ ደጋግሞ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ አስተምሯል ቅዱስ ዮሐንስ። ነገር ግን የእሱ ደቀ መዛሙርት የሆኑት ስለ እምነታቸው ድክመት ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያደርገው በእጁ ታምራት በአፉ ትምህርት ተምረው አምነው እንዲመጡ ሂዱና የምንጠብቀው አንተን ነው ወይስ ሌላን ጠብቅ? እኔ ትንቢት የተናገርኩልህ እኔ የንስሐ ጥምቀትን ማጠምቅልህ አንተ ነህ ወይስ ሌላን ጠብቅ ብላችሁ ጠይቁት ብሎ ላካቸው። ይሄ ዮሐንስ ጠፍቶታል፣ ስለ እነሱ ነው። ይሄን የሚያረጋግጥልን ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ሁለቱ ደቀ መዛሙርት የዮሐንስ ደቀ መዛሙርት ወደ እርሱ መጥተው በጠየቁት ሰዓት የሰጣቸው መልስ ነው። ጌታችን እኔ ነኛው አንተ የንስሐ ጥምቀትን የምታጠምቅልኝ እኔ ደግሞ ከኋላ መጥቼ በመንፈስ ቅዱስ በእሳት የማጠምቃቸው እኔ ነኝ፣ ትንቢት የተናገርክልኝ ሱባኤ የተቆጠረልኝ እኔ ነኝ ሳይሆን ያላቸው ለደቀ መዛሙርቱ ሂዱና ያያችሁትን ለዮሐንስ ንገሩት ነው ያላቸው። ሂዱና ያያችሁትን ለዮሐንስ ንገሩት፣ እውነተኛ ነኝ ብሏል ብላችሁ ንገሩት አይደለም፣ ግን የማስተምረውን ትምህርት የማደርገውን ተአምራት አይታችኋል፣ ሄዳችሁ ለዮሐንስ ንገሩት ብሎ ነው የመለሳቸው። ልክ ሁለቱን የዮሐንስን ደቀ መዛሙርት ካሰናበተ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በእርሱ ዘንድ ተሰብስበው የነበሩትን ሰዎች አንድ ጥያቄ ጠይቋቸዋል። ምን ልታዩ ወደ ምድረ በዳ ወጣችሁ ብሎ ስለ ዮሐንስ ጠየቃቸው ይላል የማቴዎስ ወንጌል ምዕራፍ 11 ከቁጥር 7 ጀምሮ። በበረሃ ያለ የሚንሸዋሸው ሸንበቆ ነውን? የአትክልት ስፍራ ነውን? ወይስ ደግሞ መልካም የሆነ አለባበስ የለበሰ ሰው ልታዩ ወጣችሁን? ብሎ በርካታ ነገሮችን ጠየቃቸው። መልካም የሆነውን ልብስ የሚለብሱ ያማረውን ልብስ የሚለብሱ በቤተ መንግስት አሉ፣ ያማረ ሸንበቆ እነዚህ የመሳሰሉትም በየወንዙ አሉ። ነገር ግን ምን ልታዩ ወጣችሁ ብሎ ስለ ዮሐንስ ጠየቃቸው። መጨረሻ ላይ ነብይ ነውን ካለ በኋላ አዎ በእውነት እሱ ነብይ ነው ከነቢያት ሁሉ፣ በዚህን ወቅት ነው ከሴቶች ከተወለዱት ሁሉ የዮሐንስን የሚበልጥ የሚያክል አልተነሳም ወይም ደግሞ አይነሳም ብሎ ጌታችንም የተናገረው እውነተኛውን ነብይ ለማየት ወጥታችሁ ከሆነ እሱ ትክክለኛ ዓላማ ነው አለ። ይሄ የዓላማ ጥያቄ ነው። ምንድን ነው የዮሐንስን አለባበሱን ነው የማስተማሩን ዘይቤ ልታዩ ነው ወይስ ምንድን ነው ልታዩ የወጣችሁት ብሎ ጠይቋቸዋል ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ማለት ነው። ምክንያቱም እነሱ ዮሐንስን ለወጣበት ዓላማ ዮሐንስ ለሚያስተምርበት ዓላማ ቀርበው እሱ በሚያስተምረው ትምህርት በንስሐ ትምህርት ተምረው የንስሐ ጥምቀትን ካልተጠመቁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የተመቸ መንገድ ሆነው ስለማይገኙ ነው። እውነተኛው ዓላማ የወጣችሁበት ዓላማ ሊሆን የሚገባው እውነተኛው ነቢይ ዮሐንስን ለማየት ነው ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ተናግሯል። በእርሱ ዘመን ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋለ ስጋዩ እኛን ለማዳን በዚህ ምድር በተመላለሰበት ወቅት ይከተሉት የነበሩት ሰዎች ለተለያየ ዓላማ ይከተሉት ነበር። እነዚህን በሶስት ከፍለን በአጭሩ ጠቅለል አድርገን በሶስት ከፍለን ማየት እንችላለን። የመጀመሪያዎቹ ምግብን ለመብላት ለስጋዊ ምግብ ብቻ የሚከተሉት ነበሩ። ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ጊዜ ሲያስተምራቸው የዋለውን ሕዝብ እንዲሁ እንደ ራባቸው ወደ ቤታቸው እንዲመለሱ አያደርግም ነበር። ጥቂት ምግብን ከሐዋርያት ፈልጎ ከሐዋርያት አስቀርቦ ባርኮ አበርክቶ ይመግባቸው ነበር። ይሄ በማርቆስ ወንጌል በምዕራፍ 8 ከቁጥር 1 እስከ 8 የተጠቀሰውን እንኳን ብንመለከት ሐዋርያት አሁን መሽቷል፣ የሚበሉት ነገር የለም፣ ስለዚህ ወደ የከተማ ሄደው እንዲበሉ እዘዛቸው ባሉ ሰዓት እንዴ እናንተ የሚበላ አቅርቡላቸው እንጂ ባለ ሰዓት እኛ ሁለት አሳና አምስት እንጀራ ነው ያለን፣ ይሄን እንዴት አድርገን እናበቃለን? አምጡት ብሎ አበርክቶ አብልቷቸዋል። በተለያየ ቦታ እንደዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ
ስጋዊ ምግብን እያበረከተ ሲያበላ ተመልክተናል። የመጣበት እውነተኛ ዓላማ ግን ይሄ አይደለም። ግን እሱን ከሚከተሉት በቁጥር 5 ገበያ እየተባሉ ወንዶቹ ብቻ ተቆጥረው ሴቶችና ሕፃናቱ ሳይቆጠሩ 5 ገበያ ተብለው የተጠቀሱት ሰዎች ከሚከተሉት ውስጥ በአብዛኛዎቹ ለስጋዊ ምግብ ብቻ የሚከተሉት ሰዎች ደግሞ ነበሩ። እነዚህ በሚያበረክተው ነገር ምግቡን ለመብላት ብቻ የሚከተሉ ሰዎች አሉ። ዛሬም በቤተክርስቲያናችን ስጋዊ ሐሳባቸውን ወይም ደግሞ የዚህ ምድር ጥቅማቸውን ለማሟላት በቤተክርስቲያኖች ተሰግስገው ያሉ በርካታ ሰዎች አሉ። በእነዚህ ሰዎች የተነሳ ብዙ ሰዎች ከቤተክርስቲያን እየጠፉበት ያለ ጊዜም ነው። ጌታችን በወቅቱ ስጋዊ ምግብን ለሰው ለማበረከት አይደለም የመጣው። እግረ መንገዱን ሲያስተምር አብሮ ለስጋ የሚያስፈልገውን ነገር አብሮ እያበረከተ እያበላ ማስተማር ስለነበረበት ያደርገው ነበር እንጂ እውነተኛው ወይም ደግሞ ትክክለኛ ዓላማ ዋንኛው ዓላማ የመጣበት ምክንያት ለሰው ልጅ ስጋዊ ምግብ ሊሰጥ አልነበረ። አንዱ ክፍል ይሄ ነው። ሁለተኛዎቹ ክፍሎች ደግሞ ተአምራቱን የሚያደንቁ እጹብ የሚሉ ሐዋርያት ራሱ ከዚህ ነገር እየቆዩ ነው እየተላቀቁ የመጡት። ትምርቱን በሚያስተምረው ትምርት በሚሰራው ተአምራት የሚደነቁ ሰዎች ነበሩ። ይሄ በማቴዎስ ወንጌል ምዕራፍ 8 ከቁጥር 23 ጀምሮ ያሉትን ብዙ በርካታ ተአምራት ጌታችን ሲያደርግ እየተመለከቱ ሐዋርያት በታንኳ አብረው ይሄዱ በነበረበት ሰዓት ማዕበል ተነስተው ጌታችን ተኝቶ ነበር ይላል። ቀሰቀሱት። ከቀሰቀሱት በኋላ ጌታው ልንጠፋ ነው አሉ። ከዛ በኋላ እናንተ ምን ተጎደላችሁ ብሎ ከገጸጻቸው በኋላ ማዕበሉንም ንፋሱንም ጸጥ እንዲላዘዘው በዛን ሰዓት ጸጥ አለ። መጨረሻ ላይ ይህ ንፋስና ማዕበል እንኳን የሚታዘዙለት ማን ነው ብሎ አደነቁ ይላል። በቃ ከማድነቅ አላለፉ። ይሄ ጌታ ነው፣ ይሄ ሊያድነን የመጣው፣ ይሄ ለኛ አርአያ ቤዛ ሊሆነን የመጣው ብለው አይደለም የተከተሉት፣ ግን አደነቁ። ይሄ ማን ነው ብሎ በታምራቱ ይሄ ጸጥ የሚያደርግ ማዕበሉን ንፋሱን ጸጥ የሚያደርግ ማን ነው? ብዙ ሰዎች እንዲህ አይነት ሰዎች ይኖራሉ። ዛሬም በቤተ ክርስቲያን አንድ አጥማቂ በተነሳ ቁጥር አጥማቂውን ተከትለው ገደል የሚገቡ እሳቸው ሰይጣንን የሚያናግሩ ናቸው፣ እሳቸው እንደዚህ የሚያደርጉ ናቸው፣ ብዙ ታምራትን በስልክም ሳይቀር የሚያወጡ እንደዚህ የሚያደርጉ ሰው ናቸው ብለው አንዳንድ አጥማቂዎች እንኳን በተነሱ ሰዓት እውነተኛውን ዓላማቸውን የሚስቱ ሰዎች አሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ትምህርቱ እንዲደነቅለት ተአምራቱም ታይቶ እጹብ ድንቅ እንዲባልለት አይደለም የመጣው። እግረ መንገዱ የተደረገ ነው። እግረ መንገዱን በማዳን ስራ ውስጥ እግረ መንገድ የተደረገ ስራ ነው። ሶስተኛው ደግሞ ደም ግባቱን ውበቱን እያዩ እጹብ ድንቅ እያሉ የሚከተሉ ሰዎች ነበሩ። ዛሬም የካህናቱን አለባበስ ሽብሸባቸውን፣ የጳጳሳቱን አለባበስ፣ የቅዳሴውን ስርዓት ድንቅ እያሉ እንዴት ነው እንደዚህ እያሉ ከማድነቅ የዘለለ ህይወት የሌላቸው ሰዎች ደግሞ ይኖራሉ ቤተክርስቲያን ውስጥ። ይሄ ሁሉ ግን እውነተኛው የክርስትና ዓላማ አይደለም። ለዚህ ነው ሐዋርያት የዓላማ ጥያቄ ጠየቁ። ጌታችን መድኃኒታችን ኢየሱስ ክርስቶስም የዓላማ ጥያቄ ጠየቀ። ሰው መጀመሪያ ዓላማውን ማስቀመጥ አለበት። በሚማረው ትምህርትም ከሆነ የሚማረውን ትምህርት እንኳን የሚመርጠውን የትምህርት መስክ ለምንድን ነው የምማረው? ህግ የሚማር ከሆነ ለምንድን ነው ህግ የምማረው? የሂሳብ ትምህርት የሚማር ከሆነ ለምንድን ነው የማረው ብሎ በስጋዊ ህይወቱ እንኳን ሰው መጀመሪያ ዓላማውን ሊደርስበት ያሰበውን ነገር ማስቀመጥ አለበት። አለዛ ምንድነው ኮምፓስ እንደሌለው መርከብ ነው የሚሆነው። መርከብ ኮምፓሷ ከጠፋባት ወደ ወደቧ በትክክል መድረስ አትችልም። እኛም በክርስትና ህይወት የምንደርስበት አንድ ወደብ አለ። ስለዚህ ዓላማችንን ካላስቀመጥን፣ ዓላማችን እንደ ኮምፓስ ሆኖ ወደዛ ወደብ እየመራ ካላደረሰን፣ የዓላማ ሰዎች ካልሆንን ህይወታችን ከንቱ ሆኖ ነው የሚቀረው። ጌታችን መድኃኒታችን ኢየሱስ ክርስቶስን ይከተሉት የነበሩ ሰዎች ለዚህ ለሶስቱ አብይ ዓላማ ይከተሉት የነበሩ ሰዎች ነበሩ። እንግዲህ ጌታ ግን ከነዚህ ከሶስቱም ዓላማዎች ውጪ ነበር። ዓላማው አንደኛ የመጣበት ዓለምን ለማዳን ለአዳም ቤዛ ሆኖ ለእርሱ መክፈል ያለበትን ካሳ ከፍሎ ወደ እውነተኛው ወደ ትክክለኛው ወደ ቀድሞ አኗኗሩ ሊመልሰው፣ ሁለተኛው ደግሞ ሰው በዚህ ምድር ሲኖር ከእኔ ተማሩ እያለ እንዳስተማረው አርአያ ምሳሌ ሊሆን ነው። ለእነዚህ ለሁለት ዓላማዎች ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የመጣው። መጨረሻ ላይም 120 የጌታ ቤተሰብ ተብለው የተመረጡት ይህን ዓላማ የተረዱት ከእነዚህ ሁሉ ሰዎች ውስጥ ትክክለኛው ዓላማ ይሄ መሆኑ እየገባቸው መጨረሻ ላይ የመጡት ሰዎች ናቸው። ስለዚህ ዓላማን ምክንያት ማድረግ ጌታችንን የተከተሉ ሰዎች ለተሳሳተ ዓላማ እንደተከተሉት እኛም ለተሳሳተ ዓላማ ወደ ቤተክርስቲያን መምጣት የለብንም። ለስጋዊም ነገር መምጣት የለብንም። በተለያየ ነገር እውነተኛው ዓላማ ምንድን ነው የሚለውን እንመለከታለን። ሐዋርያት ሁሉን እኛ ሁሉን ትተን ተከተልን፣ እንግዲህ ምን እናገኛለን ብለው የጠየቁትን ጥያቄ ጌታችን መድኃኒታችን ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 10 ቁጥር 28 ጀምሮ ዘርዝሮ መልሶላቸዋል። እናንተ ሁሉን ትታችሁ ስለ እኔ እናቱን አባቱን
የተወ እናት አባት ያገኛል። ስለኔ ዘመዶቹን አገሩን የተወ ይሄን ያገኛል። በመጨረሻ ደግሞ በሚመጣውም ዓለም የዘላለም ህይወትን ያገኛል ብሎ ተናግሯል። ይሄ እውነተኛው የክርስትና ዓላማ ነው። ስለኔ እናት አባቱን ወንድም እህቱን ሚስት ባሉን የተወ እነዚህን ደግሞ ያገኛል ብሎ የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ስጋውያን ሆነው ዘመዶቻችን የስጋ ዘመዶቻችን ሆነው ከእውነተኛው የክርስትና ዓላማ ወደ ኋላ የሚጎትቱንን ትተን ወደ ክርስትናው ዓላማ የመጣን ሰዎች እውነተኛ ዘመድ የሚሆኑን ወንድም እህት እናት አባት ዘመድ የሚሆኑን ቅዱሳን መላእክት ቅዱሳን ሰማዕታት መላእክታችንን እነዚህን እናት አባት ቅዱሳን መላእክትን ማህበርተኛ ሆኖ እናት አባት ሆኖ ያገኛል መልካሞቹን ሰዎች። እንደገና ደግሞ ክፉ ጠባይ ስርቆትን ውሸትን እነዚህን የመሳሰሉትን ክፉ ጠባይ ትቶ የሚመጣ ደግሞ መጽዋትን በጎነትን እነዚህን የመሳሰሉትን ወዳጅ ዘመዶች ደግሞ ያገኛል አለ ጌታችን መድኃኒታችን ኢየሱስ ክርስቶስ። ከዚህ የበለጠው ደግሞ በሚመጣውም ዓለም የዘላለም ህይወትን ያገኛል። ይሄ ትልቁ የክርስትና ዓላማ ይሄ ነው። ሌላ ሁሉ ተጨማሪ ነው። ዋናው ሰው ወደ ቤተክርስቲያን የሚመጣው ሰው ክርስቲያን የሚሆነው ዘላለም ህይወትን ለመውረስ ነው። ስለዚህ ይሄን ዓላማውን ያላወቀ ሰው በሚገጥመው ፈተና ወደ ኋላ ይቀራል። እንደገና ደግሞ በተለያየ ቤተክርስቲያን ውስጥ በሚያደርገው ነገር በሙሉ ይሄን ዓላማውን እያሰበ ካልተንቀሳቀሰ ከሰው ጋር ይጋጫል። በዚህም ምክንያት ከእውነተኛው ዓላማ እየራቀ ይሄዳል። ስለዚህ ሰው ክርስቲያን ለምንድነው ክርስቲያን የሆንኩት? ለምንድነው ቤተክርስቲያን የምመጣው? ለምንድነው እግዚአብሔርን ማገለግለው ብሎ ራሱን ሲጠይቅ የዘላለም ህይወትን ለማግኘት ነው። ስለዚህ ከዚህ አንፃር ህይወቱንም እለት ተእለት እየጠየቀ ራሱን በንሳ ያነጸ ንሳ አባቱን እየጠየቀ ህይወቱን እያስተካከለ መሄድ አለበት ወደ እውነተኛው ዓላማ ለመምጣት ማለት ነው። እውነተኛው ዓላማ የዘላለም ህይወትን ለማግኘት ከሆነ ያንዳንዱ የተሰበሰበው ዛሬ ቤተክርስቲያን ጥል አይከሰትም። ሰው መተው አለበት። የተጣሉት መታረቅ አለባቸው። ይሄ ወደ እውነተኛው ዓላማ የሚያደርስ ስለሆነ ብዙ ጊዜ በክርስትናችን ውስጥ ችግር የሚያጋጥመው እውነተኛው ዓላማችንን በመዘንጋታችን። የዘላለም ህይወትን ለማግኘት እስከተሰበሰብን ድረስ ሁሉን የምንሰራቸውን ነገሮች የምናደርጋቸውን ነገሮች ከዛ አንጻር ነው ማየት ያለብን። ዛሬ ጾም በዛ፣ ስግደት በዛ፣ ጸሎት በዛ እየተባሉ የሚዘረዘሩት ነገሮች ሁሉ ከዚህ ከእውነተኛው ዓላማ መራቃችንን የሚያመለክቱ ናቸው። ሰው በትክክል ለዚህ ዓላማ የሚኖር ቢሆን ጾም በዛ ሳይሆን አመቱን ሙሉ ነው የምጾመው ነው ማለት ያለብን። ሰው ትምህርት በዛ ሳይሆን ያለበት ከዚህ በላይ ደግሞ አብልጬ ልማር ይገባል ነው። ሰው ስግደት በዛ ማለት ሳይሆን ያለበት ከዚህ በላይ አብልጬ ልሰግድ ይገባል፣ እውነተኛውን ዓላማ ከተረዳ ማለት። ስለዚህ ሁል ጊዜ በክርስትና ህይወት ስንኖር ይሄን እውነተኛውን ዓላማ እያሰብን መሆን አለበት። በመጨረሻ ከዚህ ከእውነተኛው ዓላማ የሚያዘናጉን ነገሮች ምንድናቸው የሚሉትን ሶስት ነጥቦች አይተን ትምህርታችንን እንቋጫለን። እንግዲህ ዓላማችን መንግስተ እግዚአብሔርን የዘላለም ህይወትን መውረስ ነው ካልን ከዚህ ዓላማ ወደ ኋላ የሚያስቀሩን ነገሮች በርካታ ነገሮች አሉ። ከነዚህ ውስጥ ሶስቱን ብቻ እናነሳለን። የመጀመሪያው ጸጋን አለማወቅ ነው። ይሄ ሐዋርያው ቅዱስ ጳውሎስ በአንደኛ የቆሮንቶስ መልእክቱ ምዕራፍ 12 ከቁጥር 1 ጀምሮ ዘርዝሯቸዋል። በልሳን መናገርን፣ ተአምራት ማድረግን፣ ወንጌል መስበክን፣ ማገልገልን፣ ክርስቲያን ሆኖ ብቻ እውነተኛውን አኗኗር መኖርን ይሰጠዋል ብሎ ሐዋርያው ቅዱስ ጳውሎስ ተናግሯል። ለእያንዳንዳችን የሚሰጠን ስጦታ አለ። ሁሉ ሰው ሰባኪ መሆን አይችልም። ሁሉ ሰው ዘማሪ መሆን አይችልም። ሁሉ ሰው ካህን መሆን አይችልም። ነገር ግን ለእያንዳንዱ ሰው እግዚአብሔር የሰጠው ስጦታ አለ። ከዚህ የጸጋ ስጦታ ወጥቶ በሌላው ሊዘምር የመዘመር ጸጋ የሌለ ሰው ዘምራለሁ ብሎ ቢገባ ከሰዎች ጋር ይጋጫል፣ ከራሱም ጋር ይጋጫል፣ ከእውነተኛው ዓላማ ይርቃል። ስለዚህ የመጀመሪያው እኔ በክርስትና ውስጥ ስኖር እግዚአብሔር እኔ እርሱን እንዳገለግል ቤቱን እንዳገለግል ምንድን ነው የሰጠኝ ጸጋ ብሎ ማወቅ አለበት። ይሄን ካወቀ በዛ ጸጋ ወደ እውነተኛው ዓላማ ለመድረስ አገልግሎት አንዱ መንገድ ስለሆነ ማለት ነው። ወደ እውነተኛው ዓላማ የምንመጣበት በክርስትና ውስጥ ያለ አንድ መንገድ ስለሆነ በዛ መንገድ ለመሄድ ጸጋን ማወቅ አስፈላጊ ነው። ጸጋን ያላወቀ ሰው ያለ ጸጋው የሚያገለግል ሰው ከእውነተኛው ዓላማ ከሰዎች ጋር በመጋጨት እለት እለት በሚነሱ በጥቃቅን ነገሮች በማኩረፍ ወደኋላ በመቅረት ከእውነተኛው ዓላማ ሊሰናከል ይችላል። ሁለተኛው ክፉ ወሬ ነው። ይሄ በእውነት በጣም አደገኛ ነው። ለዚህ አንድ ትልቅ የሚሆን የመጽሐፍ ቅዱስ ክፍልን እናነሳለን። የማቴዎስ ወንጌል ምዕራፍ 28 ከቁጥር 11 እስከ 15 ጀምሮ የጌታችን የመድኃኒታችን ኢየሱስ ክርስቶስን ነገረ ትንሣኤ የሚገልጽ የመጽሐፍ ቅዱስ ክፍል ነው። በዚህ የመጽሐፍ ቅዱስ ክፍል ላይ የምናገኘው ጠባቂዎች ጌታችን መድኃኒታችን ኢየሱስ ክርስቶስ ለቤዛ ዓለም ነፍሱን ከስጋው ከለየ በኋላ 3 ቀን በመቃብር አድሯል። በዛን ወቅት ይጠብቁት የነበሩ 3ቱ ጠባቂዎች በሌሊት እንደተነሳ ባወቁ ሰዓት መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል መነሳቱን ባወቁ ሰዓት ሄደው
እንዲጠብቁ ላስቀመጣቸው ሰዎች ተናገሩ። የሆነውን ሁሉ እውነተኛውን ነገር መላእክትም ተገልጠው ለቦታው ሄዱና ለወንድሞቻቸው ነገሩ። እሱ እንደተናገሩ ይሄንን ሁሉ ሰምተው ያዩ ስለነበሩ ሄደው ተናገሩ እንዲጠብቁ ላስቀመጣቸው ሰዎች። ነገር ግን እነዛ ሰዎች ምን አደረጉ? እኛ ገንዘብ እንከፍላችኋለን እንዲብላችሁ እንዳታወሩ፣ ነገር ግን እኛ ለሊት ተኝተን ሳለን ደቀ መዛሙርቱ መጥተው ሰርቀው ወሰዱት ብላችሁ ለሀገሩ ሁሉ አውሩ። በንጉሱ ፊት ተጠርታችሁ ብትጠየቁ እንኳን እኛ ይሄንን እናስረዳለን፣ እንዳትታሰሩ፣ መከራ እንዳይደርስባችሁ እኛ ይሄን እናደርጋለን ባላቸው ሰዓት ይሄንን ሄደው በከተማ አወሩ ይላል። ጠባቂዎቹ በገንዘብ እውነተኛውን ትንሳኤ አይተዋል። በገንዘብ የተነሳ ክፉን ወሬ አወሩ። ይህ ነገር ይላል ማቴዎስ ይሄን ሲጽፈው፣ ይህ ነገር እስከ ዛሬ ድረስ በአይሁድ ዘንድ ሲወራ ይኖራል። ማቴዎስ በጻፈበት ዘመን ሲወራ እስከ ዛሬም ማለት ነው። ዛሬም ድረስ አይሁድ የአይሁድ እምነት ጌታችን መድኃኒታችን ኢየሱስ ክርስቶስ እውነተኛ አምላክ አይደለም፣ ለወጡ ሰባት እውነተኛ አምላክ አይደለም፣ መጥቶ አላዳነንም ብለው ገና ይመጣል ብለው የሚጠብቁ ሰዎች ናቸው። አይሁድን ከእውነተኛው ዓላማ የለያቸው ነው ክፉ ወሬ። በጣም አደገኛ ነው። ዛሬም በቤተክርስቲያናችን የሚወሩ ብዙ ወሬዎች አሉ። አይሁድን ከእውነተኛው ዓላማ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ የዓለምን ድህነት መፈጸሙን ከማወቅ የለያቸው የሰሙት ክፉ ወሬ ነው፣ እስከ ዛሬ ድረስ ማለት ነው። እነሱ አትክልት ተክለው ቦታዎችን አመቻችተው በዚህ ነው የሚመጣው፣ ዛሬ ይመጣል፣ ነገ ይመጣል እየተባለ ብዙ የሚወሩ ነገሮች አሉ በአይሁድ ዘንድ ማለት ነው። ከእውነተኛው ከክርስትናው ዓላማ የለያቸው ክፉ ወሬ ነው። ዛሬም በቤተክርስቲያን ይቺ ቤተክርስቲያን የነገሌ ናት፣ ይቺ ቤተክርስቲያን የነገሌ ናት፣ አባ ገሌ እንዲያደርጉ፣ ዲያቆን ገሌ እንዲያደረገ፣ አቡነ ገሌ እንዲያደረጉ እየተባለ ከቤተክርስቲያን ተለይተው ያሉ ብዙ ሰዎች አሉ፣ በክፉ ወሬ የተነሳ ማለት ነው። እጅግ አደገኛ ነው። ስለዚህ ከእውነተኛው ዓላማችን እንዳይለየን ከክፉ ወሬዎች የምንሰማቸውን ወሬዎች በሙሉ እንደው ከሌ እንደዚህ ሆነ፣ ይቺ ቤተክርስቲያን እንዲሆነች፣ እንደዚህ ሊሆን ነው ቤተክርስቲያን፣ በቃ ተስፋ የመቁረጥ ቁጥራችን እንዲቀነሰ፣ ወደዚህ ወረድን፣ ይህን ያህል ፐርሰንት ነበር፣ በቁጥር የማመን እንደዚህ የመሳሰሉ ክፉ ወሬዎች ከእውነተኛው ዓላማ የሚያዘናጉን የሰውን ክርስትና ህይወት የሚያቀዘቅዙ ናቸው። ስለዚህ ከክፉ ወሬዎች በጣም ልንጠነቀቅ ያስፈልጋል። የመጨረሻው ሶስተኛው ዘረኝነት። ለዚህ አብይ ምሳሌ የሚሆነን በመጽሐፍ አስቴር ምዕራፍ 3 ከቁጥር 1 ጀምሮ ያለው ታሪክ ነው። የሃማና የመርዶኪዮስን ታሪክ ብዙ ጊዜ ተምራችሁታል፣ ታውቁታላችሁ። ሃማ በንጉሱ ዘንድ እጅግ ትልቁን ስልጣን በተሰጠው ሰዓት በርካታ ሰዎች ይሰግዱለት ያጎበድዱለት ነበር። ዛሬም ሰዎችን ለማሳሳት ይህን ስልት የሚጠቀሙ ሰዎች አሉ። ነገር ግን መርዶኪዮስ አይሰግድም ነበር፣ እውነተኛውን ነገር ያቅ ስለነበር በትዕቢትም አይደለም። ነገር ግን ይህን እንደ ክፉ ቆጥረው ሰዎች ሄደው ለሃማ መርዶኪዮስ አይሰግድልም፣ በዚህ ምድር ያለ ሰው፣ በዚህ በንጉሱ አገረ ግዛት ያለ ሰው በሙሉ ለአንተ ትልቅ አክብሮት አለው፣ ትልቅ ነገር ያደርጋል። ነገር ግን አንድ ሰው አለ፣ መርዶኪዮስ ነው። እሱም አይሰግድልም። የማይሰግድልህ ደግሞ በሌላ ምክንያት አይደለም፣ አይሁዳዊ ስለሆነ ነው ብለው የዘር ጥያቄን አነሱ። በዚህ ሰዓት ሃማ እጅግ ተበሳጨ። በንጉሱ ዘንድ ቀርቦ አይሁድን ከምድር ከገጸ ምድር ለማጥፋት መጽሐፍ አስቴር ላይ እንደምናነበው ከህንድ እስከ ኢትዮጵያ ባሉት በንጉሱ ግዛት በሙሉ አይሁድን በአንድ ቀን የሚያጠፋውን ደብዳቤ በንጉሱ ማህተም አሳትቦ አሰራጨ ይላል። የተጣላው ከአንድ ሰው ጋር ነው፣ ከመርዶኪዮስ ጋር። ቢጣላም መጣላት ራሱ ክርስቲያናዊ ጠባይ ሆኖ ሳይሆን ቢጣላ እንኳን ከአንድ ሰው ጋር ያለበትን ችግር መፍታት ነው ያለበት። በአንድ ሰው ምክንያት የዛን ሰው ዘሩን ለዛውም ወዶ ፈቅዶ አይደለም። ማንም ወዶ ከዚህ ዘር እወለዳለሁ ብሎ አስቦ የተወለደ ሰው የለም። ዘር ደግሞ ሰው በዚህ ምድር የፈጠረው ራሱ ጎጥ፣ ቋንቋ እያለ የፈጠረው ነው እንጂ እግዚአብሔር ሲፈጥር አዳም፣ ሔዋን ብሎ ፈጠረ። ከዚህ ውጭ የሰው ዘር የለም። የሰው ዘር በሙሉ ተቆጥሮ ማረፊያው አዳምና ሔዋን ናቸው። ነገር ግን ከአንድ ሰው ጋር በመጣላት ያንን ሰው የመጣበትን አካባቢ የሚናገረውን ቋንቋ ተናጋሪ የሆነውን ሰው በሙሉ መጥላት እጅግ ሰይጣናዊ የሆነ አስተሳሰብ ነው። ስለዚህ ሃማ አይሁድን በሙሉ አጠፋለሁ ብሎ ተነሳ። ነገር ግን በመጨረሻ ላይ የተከሰተውን ሁላችሁም ታውቁታላችሁ። ራሱ ባዘጋጀው መስቀል ላይ ተሰቅሎ እንዲሞት የእሱ ስልጣን ለእውነተኛው ለመርዶኪዮስ በአንድ ወቅት ለንጉሱ መልካም የሆነ ውለታን ውሎ ስለነበር ንጉሱ የተደረገለትን ውለታ በታሪክ መዝግቦ ያስነብብ ስለነበር ያን ታሪክ ያንን መልካም ነገር እንደፈጸመለት ባወቀ ጊዜ መርዶኪዮስን ሾመው፣ ሸለመው። ሃማ ደግሞ ያንን ጥፋት ሊያደርግ አስቦ ስለነበር በመርዶኪዮስ ቦታ በመስቀል እንዲሰቀል ሆኗል። የክፉ ሀሳብ የዘረኝነት መጨረሻው ይሄ ነው። ዛሬ በብዙ ቦታ የምናያቸው ነገሮች እንዲህ አይነት ነገሮች ናቸው። አንድ ሰውና አንድ ሰው ሲጣላ እሱ ምንድን ነው? ሰው ነው። በቃ ከሰውነቱ በላይ ሌላ የሚያስፈልግ፣ በተለይ ለክርስቲያን ከሰውነቱ በላይ ሌላ የሚያስፈልገው ክራይቴሪያ መኖር የለበትም። ሰው ከሆነ ክርስቲያን ከሆነ ሊወደድ ሊፈቀር ይገባል። ሌላው ነገር ሁሉ ከዛ ቀጥያ ተቀጣይ ነገር ነው። ስለዚህ እነዚህን ሶስት ነገሮች አጥብቀን ልንከላከል ይገባል፣ ልናስባቸው ይገባል ነው። እንግዲህ የትምህርታችን ማሰሪያ ምንድን ነው? የሉቃስ ወንጌል ምዕራፍ 13 ከቁጥር 1 ጀምሮ አንድ ወንጌላዊ ቅዱስ ሉቃስ የጻፈው ታሪክ አለ። የክፉ ሰዎችን ታሪክ ተርኮ
እነዚህ ሁሉ የጠፉት ይላል እነዚህ ሁሉ የጠፉት ከናንተ የባሰ ኃጢያት ሰርተው ነውን ይላል አይደለም ነገር ግን እናንተም ንስሐ ካልገባችሁ እንደነዚሁ ደግሞ ተጠፋላችሁ ብሏል ዛሬ ብዙ ታሪኮችን አንስተን የብዙ ሰዎችን መልካምና በጎ ነገር አንስተን ተነጋግረናል እኛ ከነሱ የተሻለ ጽድቅ ኖሮን እነሱን ልንኮንን እነሱን ልንወቅስ አይደለም አይሁድን ብዙ ብለናቸዋል ከነሱ የተሻለ ጽድቅ ኖሮን እነሱን ልንወቅስ አይደለም ነገር ግን በእነሱ ክፉ ነገር እኛ ተመረን መልካሙን ህይወት እንድንወርስ ነው ነገር ግን የነሱን ታሪክ ሰምተን ንስሐ ማንገባ ወደ ስጋው ደሙ ማንመጣ ወይም ደግሞ ወደ መልካሙ ነገር ማንመጣ ከሆነ ከነሱ የተሻለ ምንም ነገር የለንም በዛ በሉቃስ ወንጌል ምዕራፍ 13 ላይ ተጠቀሱት ሰዎች ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ግብጽ በተሰደደ ሰዓት 144000 የቤተልሔም ህጻናት ባለቁ ሰዓት ከገዳዮቹ መካከል የነበሩ ወታደሮች ናቸውና በግንብ ስር ቁጭ ብለው እኔ 30 ገደልኩ እኔ 28 ገደልኩ እኔ እንዲገደልኩ ይያሉ ኃጢያታቸውን እንደዝና ያወሩ የነበሩ ሰዎች ናቸው ዛሬም ኃጢያት እንደዝና የሚወራበት በርካታ ነገር አለ ነገር ግን በዛን ሰዓት እንደዛ በሚያወሩበት ሰዓት ግንቡ ተደምሶባቸው ሞቱ ይላል አባቶቻችን በትርጓሜው ላይ እንዳስቀመጡት ነገር ግን ይላል እናንተ ከነሱ የተሻለ ጽድቅ ኖሯችሁ አይደለም ይሄን ታሪክ ምን ነግራችሁ እነሱን ለመኮነን አይደለም ነገር ግን ንስሐ ካልገባችሁ ካልተመለሳችሁ እንደነሱ ናችሁ እንደዚሁ ናችሁ ብሎ አስተምሯልና ዛሬም ብዙ ነገር አንስተን ተነጋግረናል ነገር ግን ንስሐ ካልገባን ካልተመለስን በክፉ ሰዎች ላይ ሁሉ የደረሰው በመጽሐፍ ተመዝግቦ ያለው ነገር በእኛ ላይ ከመድረስ የሚያስቀረው የሚያግደው ነገር አይኖርም እግዚአብሔር አምላካችን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን በልተን እውነተኛው ዓላማችንን ተረድተን ለማታልፍ መንግስቱን እንድንኖር እሱ ይርዳን ወስብሐት ለእግዚአብሔር